ጌታ የተባረከ ይሁን። ዛሬ ስለ ኢየሩሳሌም እና ስለ ምዕራፍ 13 አብረን ጥቂት ነገሮች እናያለን። ባለፈው ስለ እስራኤላውያኖች በዚህ ዓለም የደረሰባቸውን መከራ በመጨረሻው ዘመንም ደግሞ ሊደርስባቸው ካለው መከራ አንጻር እንድናየው ነው የተመለከትነው። መቼም የአይሁድን የእስራኤል ሕዝብ ላይ የሚደርሰውን መከራ ስንመለከት እንደዚህ ላይትሊ እንድንመለከተው የሚሆን ታሪክ እንዳልሆነ ነው በአይነ ህሊናችን የሚታየን። እግዚአብሔር የተመሰገነ ይሁን። ልክ ከዚሁ ጋር በእንደዚሁ አይነት ሁኔታ ኢየሩሳሌም የምትባለውን ከተማ ኢየሩሳሌም የምትባለውን በሚድል ኢስት እስራኤላውያኖች የኖሩባትን ከተማ ዛሬም ያሉባትን እግዚአብሔር ቤተ መቅደስ የነበረባትን ከተማ አስመልክቶ ብታነቡ በመጽሐፍቶች ውስጥ የከተማይቱን ታሪክ አጠቃላይ ሁኔታ ብትሰሙ የሚያስደንቅ ታሪክ ነው። በዓለም ላይ እንደዛ ያለ ታሪክ ያለው ከተማ መኖሩን ሪሊ በጣም የሚያጠራጥር ነው። ብዙ አገሮች ለኢየሩሳሌም እንደተዋጉ እኔ እንጃ ለአገራቸው እንኳን ያን ያህል ተዋግተዋል የሚያሰኝ ነው። የእንግሊዝ ሰራዊት ወጣት ኃይላት የእንግሊዝ ወጣቶች ያለቁበት፣ የጀርመን፣ የቱርክ በሚድል ኢስት ውስጥ ያለ አገር በሙሉ ከኢየሩሳሌም ጋር በተያያዘ ጉዳይ ጦርነት ያልተካሄደበት ጊዜና ዘመን የለም። እና ወደፊትም ደግሞ በመጽሐፍ ቅዱስ ስለ መጨረሻው ትንቢት ዘመን ስንነጋገር መጀመሪያ ላይ ሳስተምር እንዳያችሁት በዳንኤል መጽሐፍ ላይ እንዳየነው ሰባው ሱባኤ ቀጠሮ የተቀጠረው እግዚአብሔር ሰባኛው ሱባኤ ላይ የሚሆነው በሰባው ሱባኤ ከመጀመሪያው ጀምሮ ለ490 ዓመት የሚመለከተው የእስራኤልን ሕዝብና ኢየሩሳሌምን ቅድስት ከተማይቱን እንደሆነ መጽሐፍ ቅዱስ ይናገራል። ዛሬ በተባበሩት መንግስታት በሉት በዩናይትድ ኔሽን እንዲሁም በዩናይትድ ስቴትስ የእስራኤል ደጋፊና ተቃዋሚ በሆኑ አገሮች በፍልስጤሞችና በአረቦቹና በእስራኤል መካከል የሚኖረውን የሰላምን ግን አላደለም መደራደር አስመልክቶ በሚነጋገሩት ነጥብ ላይ ከባድ ሸክም የሚሆንባቸው ነገር ቢኖር ኢየሩሳሌም ነች። እና ኢየሩሳሌም የመጨረሻው ዘመን ላይ ክርስቶስ ዳግመኛ ለመምጣቱ አንዱ ምክንያት ሆና በመጽሐፍ ቅዱስ እንደምትቀርብ ማየት አለብን። የመጨረሻውን ዘመን ስናጠና ኢየሩሳሌምን ማየት በጣም ተገቢ ነው። እግዚአብሔር የተመሰገነ ይሁን። እነዚህን ነገሮች አብረን እንድንመለከት እግዚአብሔር እንድናስተውላቸው እንዲረዳን አንገቶቻችንን ዝቅ አድርገን ጸልይና አብረን እንማራለን። ልዑል እግዚአብሔር እጅግ አድርገን እናመሰግናለን። እንደገና የተባረከውን ቃልህን ጌታ ሆይ ልንማረው፣ ልናውቀው፣ ልንጠነቀቅበት፣ ልናስተውለው፣ ልንዘጋጅበት የሚገባውን የነቢያትህን ቃል ያንተን ቃል ግለጥልን። ዛሬ ባለንበት በዚህ በዘመናችን ጌታ ሆይ በዜና ማሰራጫዎች በየጊዜው የምንሰማቸው ነገሮች ሁሉ ዝም ብለው የሚካሄዱ ሳይሆኑ በአንተ ሐሳብና ፈቃድ ውስጥ እግዚአብሔር ሆይ ያንተ ምክር የሚካሄድበት ጉዳይ የተወሳ እንዳለ የሚመረምር ይህንንም ደግሞ የሚረዳና የሚገነዘብ ልቦናን ስጠን ጌታ ሆይ። ዘመኑን እግዚአብሔር ሆይ ያስተዋልን እንድንኖር የቃልህ ደጆች ጌታ ሆይ የቃልህ ብርሃን ጌታ ሆይ ለምንኖርበት ዘመን ብርሃን ይሁንልን። ይህንን አድርግልን ጌታ ሆይ። በዚህ ልቦናና በዚህ መረዳት ሙላን። ደግሞም ጌታ ሆይ እንደ ክርስቲያን ልንማልድበት ልንጸልይበት በሚገባም ነገር ሸክም ሁሉ እንድናገኝ ጌታ ሆይ ቅዱስ ቃልህ ጌታ ሆይ መንፈሳችንን ለአንተ አሰራር የሚመች አድርግልን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። ዳንኤል በምዕራፍ 9 ላይ ቁጥር 24 ላይ ሰባውን ሱባኤ አስመልክቶ ገብርኤል ባናገረው ጊዜ አመፃን ይጨርስ፣ ኃጢአትን ይፈጽም፣ በደልንም ያስተሰሪ፣ የዘላለምን ጽድቅ ያገባ፣ ራእይና ትንቢትን ያትም፣ ቅዱሰ ቅዱሳንም ይቀባ ዘንድ በሕዝብህና በቅድስት ከተማ ላይ ሰባ ሱባኤ ተቀጥሯል ብሎ ነው ያለው። ስለዚህ በሕዝብና በቅድስት ከተማ ላይ ይላል። ኢየሩሳሌም አላደለም ዋና ነገር ነች በዚህ በሰባው ሱባኤ ውስጥ። እንደዚሁም በተደጋጋሚ ብዙ ጊዜ ያነበብኩላችሁ ዘካርያስ ምዕራፍ 12 ላይም ስንመለከት ኢየሩሳሌም በመጨረሻው ዘመን ውስጥ ለሚሆነው ትንቢት ወሳኝ ስፍራ እንዳላት ለአርማጌዶን ጦርነት ምክንያት ልትሆን እንደምትችል ዘካርያስ ምዕራፍ 12 ያሳየናል። ያንን ክፍል አውጥተን አብረን እንመለከታለን። ዘካርያስ ምዕራፍ 12 ላይ በዚያ ላይ እግዚአብሔር ምን እንደሚል እንመልከት። ስለ እስራኤል የተነገረ የእግዚአብሔር ቃል ሸክም ይህ ነው ይላል። ሰማያትን የዘረጋ ምድርንም የመሰረተ የሰውንም መንፈስ በውስጡ የሰራ እግዚአብሔር እንዲህ ይላል፣ እነሆ ኢየሩሳሌምን በዙሪያዋ ላሉት ለአህዛብ ሁሉ የመንገድገድ ዋንጫ አደርጋታለሁ፣ ደግሞም ኢየሩሳሌም ስትከበብ በይሁዳ ላይ እንዲሁ ይሆናል ይላል። ልክ ለእግዚአብሔር አምላካችን ለእስራኤል ሕዝብ ለአይሁድ ሕዝብ የተነገረ ትንቢት እንዳለ ሁሉ ለኢየሩሳሌምም የተነገሩ በርካታ ትንቢቶች በመጽሐፍ ቅዱስ ውስጥ አሉ። እናቺ ኢየሩሳሌም የምትባለው ከተማ እንዲህ የተለየ ስፍራና ቦታ ሊሰጣት የቻለበት ምክንያቱ ምንድን ነው ብለን መጠየቃችን አይቀርም። ታሪኳን በጥቂቱ እስኪ እንቃኘው። በመጽሐፍ ቅዱሳችን ውስጥ እንመለከት ኢየሩሳሌም በኢያሱ 15 ቁጥር 8 ላይ ለይሁዳ ነገድ በተከለለው ርስት ስሟ ለመጀመሪያ ጊዜ ሲጠራ እናያለን። በዚያ ጊዜ ኢየሩሳሌም በኢያቡሳውያን ስር የነበረች ከተማ እንደነበረች እናያለን። ድንበሩም ይላል የእግዚአብሔር ቃል በዛ ቦታ በሄኖም ልጅ ሸለቆ አጠገብ ኢየሩሳሌም ወደምትባለው ወደ ኢያቡሳዊው ወደ ደቡብ ወገን ወጣ፣ ድንበሩም በራፋይም ሸለቆ ዳር በሰሜን በኩል ባለው በሄኖን ሸለቆ ፊት ለፊት በምዕራብ ወገን ወዳለው ተራራ ራስ ላይ ወጣ ይላል። ስለዚህ ኢያቡሳውያን ከተማ መሆኗን ያሳየናል። ኢያሱ ምዕራፍ 10 ከቁጥር 27 እስከ 28 ላይ ስንመለከት ሬቄም ይርጲኤል፣ ተርአላ፣ ጼላ፣ ኤሌፍ ኢየሩሳሌም የምትባል የኢያቡስ ከተማ በማለት ሲያነሳት ከሌሎች ከተሞች ጋር እንመለከታለን። ስለዚህ ኢየሩሳሌም በአይሁድ እጅ ከመሆኗ በፊት አይሁዳውያኖች ከግብፅ ምድር ሲወጡ እንግዲህ እያነበብን ያለነው ኢያሱ ነው። ኢያሱ ገና እስራኤላውያኖችን ወደ መካከለኛው ምስራቅ ወደ ከነአን ምድር እየመራቸው ያለ እግዚአብሔር ሰው ነው። በዚያን ዘመን እንግዲህ ኢየሩሳሌም በኢያቡሳውያን ስር እንደነበረች ያ መጽሐፍ ያሳየናል እና በመሳፍንት ምዕራፍ 1 ቁጥር 8 ላይ ኢየሩሳሌምን ከኢያቡሳውያን እጅ የይሁዳ ነገድ ሰዎች እንዴት እንደማረኳት ደግሞ ይናገራል። የይሁዳም ልጆች ኢየሩሳሌምን ተዋግተው ያዙአት፣ በሰይፍ ስለትም መቷት፣ ከተማይቱንም በሳት አቃጠሏት ይላል። በአይሁዳውያን እጅ ከገባች በኋላ በኢየሩሳሌም ውስጥ አይሁዳውያኖችም ኢያቡሳውያኖችም ይኖሩ እንደነበረ መጽሐፍ ቅዱስ አብሮ ያሳየናል። በመጽሐፈ ሳሙኤል ካልዕ ላይ እግዚአብሔር ሊቀጣት እጁን የዘረጋባት ከተማ ናት። የአይሁድ ከተማ ከሆነች በኋላ የእግዚአብሔር መልአክ ኢየሩሳሌምን ያጠፋት ዘንድ እጁን በዘረጋ ጊዜ እግዚአብሔር ስለ ክፉ ነገር አዘነ ይላል። እስራኤላውያኖች ሲበድሉ፣ እስራኤላውያኖች እግዚአብሔርን ሲያስቀይሙት፣ በደል በመካከላቸው ሲሆን፣ ቅጣት ሲመጣ ከተማይቱም አብራ እንደምትቀጣ ነው ምናየው። ስለዚህ ነቢያቶች አንዳንድ ጊዜ ኢየሩሳሌምን አስመልክቶ የሚናገሩት ንግግር ብቻ ሳይሆን የአካባቢው አገሮች ጠላቶች ራሳቸው በዕዝራ መጽሐፍ ላይ እንኳን ስንመለከት በጣም ትከሰስ እንደነበረ ኢየሩሳሌምን እናያለን። እና እቺ ከተማ በጣም ብዙ ችግር የፈጠረች ከተማ ነች ብለው ለባቢሎን ንጉስ ለባቢሎን ነገስታቶች አላደለም አቤቱታ አቅርበው የከተማይቱ መሰራት መዘዘኛ ከተማ አመፀኛ ከተማ ነች እያሉ ጠላቶች ሁሉ ሲከሷት የነበረች ከተማ ነች። በጣም የሚደንቅ ነገር ነው። ኢየሩሳሌም በአይሁዳውያን እምነትና ሕይወት ውስጥ የሚገርም ስፍራ ነበራት። መዝሙር 137ን በሙሉ ብታነቡት በጣም የሚደንቅ ነገር በውስጡ አለው። አይሁዳውያኖች ይህንን መዝሙር 137ን በባቢሎን እያሉ የዘመሩት እንደሆነ ይታሰባል። በባቢሎን ወንዞች አጠገብ እኛም ዘምረነዋል አይደለም? ይህን መዝሙር በባቢሎን ወንዞች ማዶ ተቀምጠን መቼም ጽዮንን ባሰብናት ጊዜ ነው እኛ ያልነው አይደለም? በባቢሎን ወንዞች አጠገብ በዚያ ተቀምጠን ጽዮንን ባሰብናት ጊዜ አለቀስን፣ በአያ ዛፎቿ ላይ መሰንቆቻችንን ሰቀልን። አያችሁት? የማረኩን በዚያ የዝማሬን ቃል ፈለጉብን የወሰዱንም የጽዮንን ዝማሬ ዘምሩልን አሉን። የእግዚአብሔርን ዝማሬ በባዕድ ምድር እንዴት እንዘምራለን አሉ። ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ በጉሮሮዬ ይጣበቅ። ከደስታዬ ሁሉ በላይ ኢየሩሳሌምን ባልወድ። አቤቱ በኢየሩሳሌም ቀን የኤዶምን ልጆች አስብ፣ እስከ መሰረቷ ድረስ አፍርሱ አፍርሱ ያሏትን። አንቺ ወራዳ የባቢሎን ልጅ ሆይ ስለተበቀልሽን የሚበቀልሽ የተመሰገነ ነው። ሕፃናቶችሽን ይዞ በዓለት ላይ የሚፈጠፍጣቸው የተመሰገነ ነው እያሉ ይዘምራሉ። ኢየሩሳሌም የቱን ያህል እንደምትወደድ እነዚህ ቃላቶች በጣም በጣም ጥልቀት ባለው ሁኔታ ነው የሚናገሩት። ብረሳሽ ቀኜ ትርሳኝ። ቀኜ ትርሳኝ ማለት በቃ የሚያግዘኝ አይኖር፣ ጉልበት የሌለኝ ልሁን ማለት እኮ ነው። ባላስብሽ ምላሴ በጉሮሮዬ ይጣበቅ፣ ከደስታዬ ሁሉ በላይ ኢየሩሳሌምን ባልወድ። ምን አይነት ፍቅር ነው ለዚች ከተማ ያላቸው? ከተማይቱ እንዲወዷት ያደረጋት ምንድን ነው? ከኢያቡሳውያን እጅ የተወሰደች የአሕዛብ ከተማ የነበረች ጣዖት አምልኮ የነበረባት አሁን አይሁዳውያኖች የራሳቸው ካደረጓት በኋላ ልትወደድ ያደረጋት ምንድን ነው? እግዚአብሔር በመካከሏ ስላደረ ነው። እግዚአብሔር ይመስገን። ኢየሩሳሌም እግዚአብሔር በመካከሏ ስላደረ ነው። በመጽሐፈ ነገሥት ቀዳማዊ ላይ ምዕራፍ 8 ላይ እንደዚህ የሚል ቃል አለ። እግዚአብሔር ይችን ከተማ በይፋ እንደመረጣት፣ እርሱም አለ ሕዝቤን እስራኤልን ከግብፅ ካወጣሁበት ቀን ጀምሮ ስሜ በዚያ ይሆን ዘንድ በእርሷን ቤት ይሰራልኝ ዘንድ ከእስራኤል ነገድ ሁሉ ከተማ አልመረጥሁም። አሁን ግን ስሜ በዚያ ይሆን ዘንድ ኢየሩሳሌምን መርጫለሁ፣ በሕዝቤም በእስራኤል ላይ ይሆን ዘንድ ዳዊትን መርጫለሁ ብሎ ለአባቴ ለዳዊት በአፉ የተናገረ በእጁም የፈጸመ የእስራኤል አምላክ እግዚአብሔር ይመስገን ይላል። ኢየሩሳሌምን ማን የመረጣት? እግዚአብሔር። እግዚአብሔር ቦታን፣ ከተማን፣ ስፍራን ይመርጣል። እግዚአብሔር የተመሰገነ ይሁን። ስለዚህ ኢየሩሳሌም በእግዚአብሔር ዘንድ የተመረጠች ከተማ ነች። ጌታ የተመሰገነ ይሁን። ሰዎች ያለ አይደለም እንዴት ነው ለራሳቸው የለዩትን ዕቃ እኛ አሁን ልጆቼን ስጠይቃቸው እንግዲህ የምንነዳቸው ሁለት መኪናዎች አሉ። በጣም አዲስ የሆነ መኪና አለ 2009 የተገዛ። የቱን ነው የምትወዱት ስላቸው ትንሿ ልጃችን በጣም የምትወደው በልጅነቱ አብሯት የኖረውን መኪና ነው የምትወደው። እሱ መኪና ቢቀየር አትፈልግም። ቤት እንኳን ስንገዛ ከአፓርትመንት ወደ ተሻለ ቤት ገብተን እኔ እኮ አልጋ ገዙልኝ አልኳችሁ እንጂ ቤት ግዙ አልኳችሁ፣ እኔ እንደዛ ቤት የምወደው ቤት የለም፣ ያን ቤት ነው ሚስም አደረገው ብላ ለተወሰኑ ቀናት አኩርፋ ነበረ፣ አዝና ነበረ፣ ጥልቅ ሀዘን አዝና ነበረ። ውድ ወገኖች፣ የተከራየነው ቤት ለልጆቻችን ይህን ያህል ከሆነ እግዚአብሔር ማደሪያ ያለው ከተማ እንዴት ውብ ነው! ምንድን ነው እሱ እንደዚህ ያለ ነገር ያለው? እግዚአብሔር በሁኔታ ውስጥ፣ በታሪክ ውስጥ፣ በሰዎች ሕይወት ውስጥ ሲገለጥ በጣም በጣም ድንቅ ነገር ነው። ኢየሩሳሌም እኔ እጄ ኢየሩሳሌምን የመጎብኘት እድል የለኝም፣ ግን ሄደው ያዩት የታደሉ ሰዎች ናቸው። አንዲት ሴት ባሏ ታሪኳን የጻፈላት ያን መጽሐፍ ሳነብ በጣም ከሚደንቀኝ ነገር ይቺ ሴት አውሮፓዊት ሴት ነበረች። በጣም የተማረች ሴት ነች። ጥሩ ኑሮ፣ የተመቸ ኑሮ የምትኖር ነበረች። በጣም ያንግ በሆነችበት እድሜ ጌታን ታገኘዋለች። ጌታን ያገኘችበት ታሪክ ራሱን የቻለ ነው እና ያን መጽሐፍ እንድታነቡት ኢንካሬጅ አድርጌያቸዋለሁ ከዚህ በፊት አፖይንትመንት ኢን ጀሩሳሌም የሚል እና በዛ መጽሐፍ ውስጥ ይቺ ሴት በጣም የሚያስደንቀው ጌታን በተአምር ነው የተገናኛት። ቤቷ ውስጥ ነው የታያት። መጽሐፍ ቅዱስ አንብባ አታውቅም። እና አንድ ቀን ባዶነት ተሰምቷት በጣም ተቸግራ በባዶነቷ ለዚህ ባዶነቴ መፍትሄ የሚሆነው ምንድን ነው? ምንድን ነው ያጣሁት የጎደለኝ ብላ ከእውቀት አንጻር ልትፈልግ አለ አይደለም። መደርደሪዋ ላይ ብዙ የመጽሐፍ ኮሌክሽን አላት። ከሌላ አንብበው እያለች መጨረሻ ላይ ብዙ ጊዜም ነክታውም ገልጣውም ማታውቀው መጽሐፍ ቅዱስን ታነሳለች እና ከፍታ ስታነበው በመንፈስ ድሆች የሆኑ ብፁዓን ናቸው የሚል ታነባለች። እና ይሄ ድህነት ነው ማለት ነው ያለች መጽሐፍ ቅዱሱ ያነጋገራት የሚራቡ ብፁዓን ናቸው ይጠግባሉና ያነበበች በዚህ የተወሰደች ከራሷ ሁኔታ ጋር የተያዘባት አንኳኩ ይከፈትላችኋል ፈልጉ ታገኛላችሁ ጠይቁ ይሰጣችኋል ይሄንን ስታነብ ማንን ነው መጠይቀው ማን ምንድነው ማንኳኳው ያለች መጽሐፍ ቅዱሱ ያነጋገራት መጨረሻ ላይ ወደ ጸሎት ምጸልይበት ሁኔታ ላይ ተደርሳለች ጸልያ አጣቀም ምታስተውሰው ታሪክ ክርስማስ ትሪ ተደርጎ ምዘመር መዝሙር ትራዲሽናል በሆነ መንገድ እንጂ ቸርችም ሄዳ አጣቀም በጣም ሊበራል በሆነ ሶ ፋሚሊ ውስጥ ያደገች ሴት ነበረች እና ከዛ ተንበርክካ ስትል እንደው መጸለይም ጸልያም ሰለም who is jesus ያለ ስለሱ ኮንተምፕሌት ስታረ ጌታ ኢየሱስ እዛ መጥቶ ታየዋለች ህይወቷ እንዳለ 180 ዲግሪ ይቀየራል እና በጣም የሚያስደንቅ ለውጥ በህይወቷ ይመጣል እግዚአብሔር በልዩ ኃይል ይገናኛታል ያላትን ንብረት በሙሉ አንድ ነገር ሳይቀር ለሚሽን ሶሳይቲ ገንዘቧን ትሰጣለች እና ቤቷ ያለች አንድ ቀን ራይት ያሳያታል እና እግዚአብሔር የኢየሩሳሌምን ቪዥን ያሳያታል ሚድል ኢስት ውስጥ ሄዳ እንድታገለግለው ሚሽናዊ ጥሪ ሚሽን የሚባል አጣቀም ምንም አጣቀም እና ያየችውን ስፍራ ልክ እንደ ሲኒማ ነው የሚያሳያት አፈሩና ድንጋዩን ወድጀው ለሞት በቃ ወደደችው ድንጋዩን አፈሩን ስታይ ያንን አካባቢ ስታይ ከአውሮፓ ከተማ ያን ጊዜ እሷ ሄደችበት ጊዜ በእስራኤሎችና በአይሁዶች መካከል በጣም ከፍተኛ ጦርነት የሚተረማመስበት ቀውጢ ሰዓት ነው ሄደችው በጣም በፊት ጊዜ ነው የእንግሊዝ ወታደሮች በዛ አካባቢ እንቅስቃሴ ያደረጉ በነበረበት ጊዜ ነው ኢየሩሳሌምን ከኦቶማን ቱርክ ናጻ ለማውጣት ብዙ ግብግብ የነበረባቸው ጊዜያቶች አካባቢ ላይ መስላል እና ያንን ስትመለከቱ አፈር ነው የምታዩ ድንጋይ ነው የምታዩ በቃ እንደ በረሃ የሆነ ቦታ ነው ግን ወደደችው እግዚአብሔር የተመሰገነ ይሁን እግዚአብሔር ታሪክ የሚሰራልንም ቦታ ነው የምንወደው ኢየሩሳሌም በብዙ ሰዎች ተወዳለች በነገስታት ሁሉ ተወዳለች አንድ መጽሐፍ ሳነብ የእንግሊዝ ወታደሮች ከኦቶማን ቱርክ ኢየሩሳሌምን ለማስለቀቅ ብዙ ጥረት ሲያደርጉ መጀመሪያ የተመደበው የጦር ኃይል አልቻለም ከዛ ሱን ከቦታው አንስተው ቡል የሚል ቁልምጫ ስም የሰጡትን አለን የሚባል ጀነራል የጦር መሪ ይልኩታል የስዊስ ካናልን በሙሉ ከተቆጣጠረ በኋላ ወደ ኢየሩሳሌም ሲያቀና እዛ ላይ ያነበብኩትን በትክክል አሁን ልጠቅስላችሁ አልችልም ትክክለኛ ነገር ነው ኢየሩሳሌምን ስጦታ አድርጎ ለእንግሊዝ መንግስት እንዲያቀርብ ይጠይቁታል የወታደር ሲሄድ በጣም ኢየሩሳሌምን በድል ሲይዝ ባርኔጣውን አውልቆ ለእግዚአብሔር ክብር እየሰጠ ነበር በድል አድራጊነት የገባው ኢየሩሳሌም ምንም እንኳን ፍርስርሷ የወጣ ብትሆን የሰዎች ልብ ሁሉ ዝቅ የሚያደርግ ነገር ሊኖራት እንዴት ቻለ እግዚአብሔር ስሙ የተጠራባት ቦታ ስለሆነች እግዚአብሔር ስም የተባረከ ይሁን እግዚአብሔር ስሜን በዚያ አኖራለሁ ብሎ ስላለ እንዴት ያለ ትልቅ ነገር ነው እና ኢየሩሳሌም እዚህ በመጽሐፍ ቅዱሳችን ላይ እንደምናየው ይሄንን ሁኔታ ነው እምንረዳው ዛሬም እምናየው እንደዚህ ይላል ኢሳይያስ ነቢያቶች በጣም በተደጋጋሚ ስለ ኢየሩሳሌም ብዙ ትንቢቶች ተናግረዋል ኢሳይያስ 31:5 ላይ እንደሚበር ወፍ እንዲሁ የሰራዊት ጌታ እግዚአብሔር ኢየሩሳሌምን ይጋርዳታል ይከልላታል ይታደጋታል አልፎም ያድናታል እግዚአብሔር ለሰው ልጆች እንደሚታደግ ለዚህ ስሙ ለተጠራባት ከተማ ራሱ የሚታደግ አዳኝ ሆኖ ራሱ እንደሚገልጥ ይናገራል ደስ አይልም እግዚአብሔር ስም የተባረከ ይሁን ኢሳይያስ ተመልከቱት ምዕራፍ 33 ከቁጥር 20 እስከ 21 ላይ የበዓላችንን ከተማ ጽዮንን ተመልከት አይኖችህ የሰላም ማደሪያ ካስማውም ለዘላለም የማይነቀል አውታሩም ሁሉ የማይበጠስ የማይወገድ ድንኳን የሆነውን ኢየሩሳሌምን ያሉ ይላል እግዚአብሔር የተመሰገነ ይሁን እግዚአብሔር በዚያ የሚያደርገውን ነገር ነቢያቶች በአይነ ህሊናቸው እየቃኙ ይናገራሉ እግዚአብሔር ስም የተባረከ ይሁን ኢሳይያስ 44 ቁጥር 26 የባሪያዬን ቃል አጸናለሁ የመልእክተኞቼን ምክር ፈጽማለሁ ኢየሩሳሌምን የሰው መኖሪያ ትሆናለች የይሁዳንም ከተሞች ትታነጻላችሁ ፍራሾቻችሁንም አቆማለሁ ላለሁ ተቀጣም ከተማይቱ ከእስራኤል ህዝብ በደል የተነሳ ብዙ ጥፋት ተደርጎባት መልሶ ይገነባት ዘንድ እግዚአብሔር ይወዳል። ይደንቃል። እግዚአብሔር ታሪክ ሊሰራበት ያለውን ስፍራ መውደድን እግዚአብሔር ይስጠን። ቀድም እንደነገርኳችሁ እቺንም ከተማ ጣላቶች ከሷት ነበር። በዝራ መጽሐፍ ምዕራፍ 4 ቁጥር 15 እስከ 16 እንዴት አርገው እንደሚጠሏት ተመልከቱ። ቂሮስንም ረኛ እርሱ ረኛዬ ነው ይቅርታ በዝራ ምዕራፍ 4 ቁጥር 15 እስከ 16 ላይ ኢየሩሳሌምን የሚከሷት ላንበብላችሁ። በአባቶች ታሪክ መጽሐፍ ምርመራ ይደረግ ይሉታል የባቢሎንን መሪ። በዚያም በታሪክ መጽሐፍ ይቺ ከተማ አመጸኛ እንደሆነች ነገስታትንና አውራጃዎችንም እንደጎዳች ታላችሁ። ከጥንትም ሽፍትነት በርሷ እንደተጀመረ ታገኛለህ ታውቃለህ። ስለዚህ ይቺ ከተማ ፈርሳ ነበር። ይቺ ከተማ የተሰራች እንደሆነ ቅጥሯም የታደሰ እንደሆነ በወንዝ ማዶ ክፍል እንደሌለ ለንጉስ እናስታውቃለን። እና ዩል ቤ ሉዘር ነው የሚሉት ይቺ ከተማ ከተሰራች ምንድን ነው የሚያስፈራቸው? ከዚች ከተማ ጋር ምንድን ነው እሱ የሚያስፈራ? እንደማንኛውም በግር ተረግጦ እንደሚገባበት መሬት ሆና ለምን አትታይ? ምን ችግር አለው? እግዚአብሔር ፈቃዱን ከሚያደርግበት ነገር ሁሉ ጋር እቃ ይሁን ሰው ይሁን የማይፋለም ኃይል የለም። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። እንደዚህ የተከሰሰችውን ከተማ ነው እግዚአብሔር እንድትሰራ ኢሳይያስ 44 ቁጥር 28 ላይ ገና ቂሮስ የሚባለው እስራኤሎች ከኢየሩሳሌም በምርኮ ሳይወሰዱ ገና ተወስደው በኢሳይያስ ዘመን አይደለም የተወሰዱት፣ በኤርሚያስ ዘመን ነው የተወሰዱት። 70 ዓመት ምርኮ ከሆኑ በኋላ የሚሆነውን ትንቢት ያኔ ከሰባ ስንት ከሰንትና ስንት ዓመት በኋላ የሚነሳውን ንጉስ ስሙን እየጠራ እግዚአብሔር በኢሳይያስ ይናገራል። 44 ቁጥር 28 ላይ ቂሮስንም እርሱ ረኛዬ ነው እርሱም ኢየሩሳሌምን ትታነጫለሽ ቤተ መቅደስም ይመሰረታል ብሎ ፈቃዴን ሁሉ ይፈጽማል ላለው የአህዛብን ነገስታት ግድያ አስባለ እግዚአብሔር ታሪክ የሰራባት ከተማ ነች። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ኢሳይያስ 62 ቁጥር 6 እስከ 7 ኢየሩሳሌም ሆይ ጉበኞችን በቅጥርሽ ላይ አቆም ያለው ቀንና ሌሊት ከቶ ዝም አይሉም። እናንተ እግዚአብሔርን የምታሳስቡ ኢየሩሳሌምን እስኪያጸና በምድርም ላይ ምስጋና እስኪያደርጋት ድረስ አትረፉ ለእርሷም ረፍት አትስጡ ይላል። ስለዚህ ሰዎች ከጸለዩ መቼም ጸሎት ብዙ አይነት ነገር አለው እና እንደዚህ ያለ አይነት ጸሎትን ለመጸለይ ፕሮፌቲክ የሆነ ፕሬየር ነው የሚያስፈልገው። ፕሮፌቲክ ፕሬየር ማለት ምንድነው? ነብይ መሆን የግድ አያስፈልግም። በነቢያት ቃል እየተቀሰቀሰ የሚመጣ ጸሎት አለ። በእግዚአብሔር ቃል የሚቀሰቀስ ጸሎት አለ። በአብዛኛው ሰው ሲጸልይ ችግሩ ነው እየቀሰቀሰው የሚጸልየው። በችግራችን ነው እየተቀሰቀሰን የምንጸልየው። የእግዚአብሔር ቃል እየቀሰቀሰን ስንጸልይ ትልቅ ነገር ነው። በጣም ትልቅ ነገር ነው። አንዳንዴ በእግዚአብሔር ቃል ተቀስቅሰን ለራሳችን ልንጸልይ እንችላለን። ለቤተሰባችን ልንጸልይ እንችላለን። ለሀገር ልንጸልይ እንችላለን። ብዙ ሰው ትንቢት የሚመስለው ሁልጊዜ እግዚአብሔር እንዴት ነው በእኛ ብቻ አዲስ ነገር አምጥቶ የሚናገረው ይመስላል። አይደለም። የነቢያትን ቃል መረዳት ራሱ ነቢይነት ነው ወገኖቼ። ማስተዋል እግዚአብሔር በመገለጥ በቃል ውስጥ ያለውን ይሰጠናል። እግዚአብሔር አዲስ ነገር ብቻ አይደለም ያደርግልን፣ ያለውን እንድንረዳም ሁሉ ያደርጋል። ስለዚህ ብዙ ነቢያቶች ብትመለከቱ ትንቢታቸው የትንቢታቸው ቃላቶች አባባሎቻቸው ከቀድሞ ነቢያት የተወረሰ ቋንቋና ንግግርን ይለምዳሉ። ለምን? የትንቢት መንፈስ አላደለም በውስጣቸው ሲያልፍ አላደለም። ነቢያቶቹ ቀድሞ በተናገሩበት ጸጋ እነዚህም ሲናገሩ ቋንቋቸውን ያዋህደዋል እግዚአብሔር አንዳንድ ጊዜ። እና ስንጸልይ አንዳንድ ጊዜ ስለ ኢየሩሳሌም የመጨረሻውን ዘመን ስናስብ እግዚአብሔር የጸሎት ጸጋ ሊሰጠን ይችላል። ለዚህ ያለ ጸሎት ከአገራችን ከራሳችን ኑሮ አልፈን ለኢየሩሳሌም ሚድል ኢስት ውስጥ ላለች ሀገር ለመጸለይ ትልቅ 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 ሸክም ይጠይቃል። እና ከራሳችን አጥር የወጣን ሰዎች መሆን ይጠይቃል። እግዚአብሔር የተመሰገነ ይሁን። እና እግዚአብሔር ኪንግደም ማይንድድ መሆንን ይጠይቃል። በእግዚአብሔር መንግስት ውስጥ መሆንን ይጠይቃል። እና ክርስቲያን ሁሉ ጊዜ ማየት ያለበት ራሱን እንደዚህ ያለ አይነት ጸሎት ጸልዩ የሚባለው ወደኛ እንዲመጣልን አይ ቲንክ ዘ ቤስት ነገር ሁሉ ጊዜ ማየት ያለብን ምንድነው? አንድ ጊዜ አንድ ሰው በጣም የሚያስደንቀኝ ነገር ነገረኝና ስዊድን ሀገር በ1994 እዛ ላገለግል በሄድኩበት ጊዜ ስለ እናቱ ይነግረኝ ነበር። ነይ ከመሃል ወንድም ተስፋዬ እናቴ በጣም በሚገርም ሁኔታ በልሳን ትጸልይ ነበርና ምንድን ነው የምትጸልዩ ስላት እንዴ ስለ ኮሪያ ትጸልያለች እናቴ አለ። የሚገርማቸው ኮሪያን ኦርቶዶክስ ነች እናቴ በልሳን ትጸልይ ነበር አለ። ለሊት ተነስተ ምንድን ነው የምትጸልዩ ማየ ስላት አለ ይሄ እግዚአብሔር የሰጠኝ የጸሎት ቋንቋ ነው ትላለች አለ። ስለምንድን ነው የምትጸልዩ ላት ስለ ኮሪያ ነው የምጸልየው ትላለች። ወገኖቼ አዋቂ ምሁር አስመሆን አያስፈልግም። እግዚአብሔር በጓዳ በድብቅ የሚጠቀምባቸው ሰዎች አሉ፣ የሚያስደንቅ በሆነ መንገድ። ስለዚህ ለኢየሩሳሌም እንግዲህ ለኮሪያ ሰዎችን ካልጸለየ እንዴት ለኢየሩሳሌም አትጸልይም አይደል? እግዚአብሔር በምድር ሁሉ ላሉ ወገኖችና ለሰው ልጆች ሁሉ ሊያጸልየን ይችላል። ሃይማኖታችን በእኛ ዙሪያ ብቻ ሲታጠር እግዚአብሔር ሐሳብ ይርቀናል። ነው እግዚአብሔር እንደዚህ ያለ ሁኔታ ለመኖር the best ነገር ነው ብየምለው ወደ ጌታ ከመጣንበት ጊዜ ጀምሮ እኛ ከራሳችን ኑሮ ተፈራርመን የተፋታን ለእግዚአብሔር አላማ የምንኖር የክርስቶስ ወታደር መሆናችን ብቻ ማመን አለብን። ክብር ለእግዚአብሔር ይሁን። እግዚአብሔር ባሰማራን ውጣ ግባ ባለን ቦታ ሁሉ እግዚአብሔር በሰጠን ነገር ልንያዝ እንደምንችል አምነን መቀበል መቻል አለብን። ጊዜ የራሳችንን ኑሮ ብቻ የተመለከተን ከኖርን እነቴን ነው ምናግራችሁ በጣም ጠባብ ህይወት ነው ምንኖረው። በጣም ጠባብ ህይወት ነው። የእድገት ጸጋ የማይታይበት ህይወት ልንኖር እንችላለን። ስለዚህ በዚህ ቦታ ላይ ኢየሩሳሌምን እግዚአብሔር እንዲያጸናት ባለችበት ቦታ ላይ በመድር ላይ ሁሉ ምስጋና እንዲያደርጋት ጸልዩ የሚለው ጉበኞች ሆነን ለሊትና ቀን ከሚጸልዩ እግዚአብሔር ሊያደርገን ቢወድ ፈቃዱ ቢሆን ኪንግደም ማይንድድ መሆን ይጠይቃል። እግዚአብሔር የተመሰገነ ይሁን። እና ኢየሩሳሌም ትጎበኛለች። ኢየሩሳሌም አይሁድ ይጎበኛሉ ብለን እንደምንል ኢየሩሳሌም በጣም 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 ማምነው ነገር ነው መነግራችሁ ትጎበኛለች። እግዚአብሔር ስለ ኢየሩሳሌም ሊዋጋ ይመጣል። ክብር ለእግዚአብሔር ይሁን። በጣም አንድ መጽሐፍ ነበር አንድ እግዚአብሔር ሰው የጻፈው the last word on the middle east የሚል እና ያን መጽሐፍ ድሮ አገር ቤት ይዤው በነበረ ጊዜ ጂኦግራፊ ዲፓርትመንት ያስተምር የነበረ አንድ ፕሮፌሰር ወንድም አለና ያን መጽሐፍ ተውሶኝ ወስዶ ተስፋይ ብታምንም ባታምንም ይሄን መጽሐፍ አልሰጥህም የፈለከውን ሁን አለኝ። እንዴት አርጎ እንደተደነቀ the last word in the middle east ውስጥ ኢየሩሳሌምንም ሆነ አይሁድን ሆነ ማንንም በሚመለከት ወየመወሰን መብት ያለው የእስራኤል አምላክ እግዚአብሔር ነው። ዩናይትድ ኔሽን አይደለም፣ ዩናይትድ ስቴትስ አይደለችም። እግዚአብሔር እርሱ ነው የሚወስነው። ኢየሩሳሌም የማን ከተማ ትሆን? በነገራችን ላይ አይሁዳውያኖቹ ወደዚያም ጭምድር በመጡበት ጊዜ ኢንተርናሽናል ከተማ ትሆን ተብሎ ታስቦ ነበር። አይሁዳውያኖቹን ወደ አፍሪካ ሁሉ ሊያመጧቸው ታስቦ ነበር። እንግሊዝ በማትመርጠው ሁኔታ ነው እስራኤላውያኖቹ ወደዛ የገቡት። ኦቶማን ቱርክ ጋራ ሲዋጉ በነበረበት ጊዜ የፓወር ነገር ነው ኢንተረስት የነበራቸው። ሚድል ኢስትን የኦይል ሶርስ ስለነበረ ኮንትሮል ማድረግ ነው። ነገር ግን እዛ ውስጥ እግዚአብሔርን የሚፈሩ የሚወዱ ወታደሮች አሉ፣ ሊብራል የሆኑ አሉ፣ የእግዚአብሔር ነገር ስለ አይሁድ ደንታ የሌላቸው አሉ። እግዚአብሔር ታሪክ ሰርቶ አይሁዳውያንን እዛ ያገባበትን ሁኔታ ፕሊዝ ሪድ መጽሐፍቶች፣ ትደነቃላችሁ፣ በጣም ትደነቃላችሁ። እግዚአብሔር በኃይሉ በስልጣኑ ነው ነገሮችን ሲሰራ የሚታየው። ስለዚህ እግዚአብሔር እነዚህ ማምኑ ሰዎችን እየተጠቀመ አንዳንድ የሚያምኑ ሰዎችን እየተጠቀመ አሁን ያለው በእስራኤል ምድር ውስጥ ያሉ ሰዎች ብዙዎቹ ክርስቲያኖችን የሚያሳድዱ ናቸው። በጣም አክራሪ አይሁዳውያኖቹ በጣም በጣም ለክርስትና የማይመች ነገር አላቸው። ክርስቲያኖችን ያሳድዳሉ፣ ዘረኞች ናቸው። እግዚአብሔር ፍርሃት የላቸውም። ብዙዎቹ ሊብራሎች ናቸው። ከራሽያ የመጡት በሙሉ በሶሻሊስት ሙቭመንት በኮሙኒዝም እንቅስቃሴ ውስጥ በጣም አክቲቭ የነበሩ ሁሉ ናቸው። ተገዘው እንዳለ ወደ ሚድል ኢስት ውስጥ ብዙ ጊዜ የመጡት። ነገር ግን ከዚህ ውስጥ ታሪክ እግዚአብሔር ይሰራል። የኛ ኢንተረስት ሰዎች የሚያሳዩት ጸባ አይደለም፣ እግዚአብሔር ምን ይላል ነው። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ምን ይላል ነው። የነቢያት ቃል የእግዚአብሔር ቃል በአይኖቻችን እየተፈጸመ ያለውን ወደ ፈቃዱ ሐሳብ መኪና እየሾፈረ ወደ አንድ ቦታ እንደሚደርስ ታሪክን የሚሾፍር አምላክ ነው የኛ አምላክ። እግዚአብሔር የተመሰገነ ይሁን። እና እነዚህን ሁኔታዎች እንመለከታለን። ኢየሩሳሌም እንግዲህ በታሪክ እንደነገርኳችሁ በኦልሞስት በ1011 ዓመት ዓለም አካባቢ ነው በንጉሥ ዳዊት ዘመን አይሁዶች ኢየሩሳሌምን የራሳቸው ቦታ ያረጓት። በ953 ዓመት ዓለም አካባቢ ንጉሥ ሰሎሞን ቤተ መቅደሱን የሰራባት ሁኔታ እንደሆነ እናያለን። ከዛ በኋላ በጣም ብዙ ነገሮች በኢየሩሳሌም ላይ ተካሂደዋል። በ597 አካባቢ የባቢሎን ሰራዊት ኢየሩሳሌምን በማጥቃት 10,000 ምርኮኞችን ወስዷል። በጣም ሰፊ ነገሮች ይታያሉ። ኢየሩሳሌም በባቢሎናውያን ሰራዊት በ588 እንደተያዘች፣ በባቢሎን እጅ ወድቃ እንደፈራረሰች በ586 ዓመት ዓለም እየቀነሰ ነው እንግዲህ የሚመጣው። ቤተ መቅደሱም አላደለም እንደፈረሰ፣ ምርኮኞች ሁሉ እንደተጋዙ እናያለን። ነህምያን መጽሐፍ ስናነብ እንደምናየው የኢየሩሳሌምና የቅጥሯ መፍረስ፣ በዚያ ያሉ ምርኮኞች አላደለም በጉስቁሉና ቅሬታዎቹ የሚኖሩትን ኑሮ እያዩ ይጨነቃሉ እነዚህ እግዚአብሔር ሰዎች። ኢየሩሳሌም በጣም ልዩ ስፍራ እግዚአብሔርን በሚፈሩ ሰዎች ውስጥ ነበራት። እና ምርኮኞቹ ወደ ኢየሩሳሌም መመለስ የጀመሩት ከባቢሎን 536 ዓመተ ዓለም ገደማ ላይ ነው። እንደ ተመለሱ አልሰሩም ቤተ መቅደሱን። 534 ዓመተ ዓለም ላይ የቤተ መቅደስ ግንባታ ስራ በአላደለም ተጀምሮ እንደ ተቋረጠ ታሪክ ይናገራል። እንደገና የቤተ መቅደሱን ስራ 534 ዓመተ ዓለም ላይ ተቋርጦ በ520 እስከ 516 እንደገና ተጀምሮ እንደተሰራ። ተቃዋሚዎች ነበሩ። ከተማይቱ አላደለም ያው ቅድም እንዳነበብኩላችሁ በዝራ ምዕራፍ 4 ላይ ለባቢሎን ነገስታት ይከሱ ነበረ። በ458 ላይ ንጉሥ አርጤክስስ እዝራን ከሌሎች ምርኮኞች ጋር ወደ ኢየሩሳሌም እንዲሄድ እንደፈቀደለት፣ 445 ነህምያ ኢየሩሳሌምን ግንባታ መስራት እንደጀመረ ይህንን በባይብል ስተዲያችን ብዙ አይተናል። በ332 ታላቁ እስክንድር መካከለኛው ምስራቅን በመውረር የግሪክን ባህል ቋንቋ በአካባቢው አሰራይቶ በኢየሩሳሌም ይኖሩ የነበሩ አይሁዳውያኖች ሁሉ ግሪካዊ የሆነ ባህልና ካልቸርን ማስተናገድ የጀመሩበት ጊዜ ነበረ። እና በዚህ ጊዜ ከመጣው ነገር የተነሳ ሰፊ ታሪክ ያለበት ነው። በ168 አንቲከስ የሚባለው ሰው ኢየሩሳሌምን በመያዝ የጥፋት ርኩሰት በቤተ መቅደስ ውስጥ ያቆመበት ጊዜ ነው። የሐሰተኛው ክርስቶስ የጸረ ክርስቶስ ምሳሌ ሊሆኑ ሊቆም የሚችል በብሉይ ኪዳን ውስጥ ከተነሱ በጣም አጥፊ ስራ ከሰሩ ሰዎች አንዱ ይሄ አንቲከስ የሚባለው የአሌክዛንደር መንግስት ሲፈራረስ በሶሪያ በኩል ይገዛ የነበረ ንጉስ ነው። እና ከሱ ጋር ተቃውመው ኢየሩሳሌምን ቤተ መቅደሱን ይዘው ያጸዱት የቀደሱት መቃባውያን የሚባሉ በሰማንያ አሐዱ መጽሐፍ ውስጥ ያለ መቃባውያን የሚባለውን መጽሐፍ ብታነቡት የነሱ ታሪክ ነው። በ166 እስከ 160 ዓመት ዓለም ከሶሪያ ከግሪክ ኃይል ጋር ተዋግተው ቤተ መቅደሱን ያጸዱበት የቀደሱበትን ሁኔታ ነው የምንመለከተው። እና የኢየሩሳሌም ጉዳይ በጣም ሰፊ ነው። ይሄ ምናልባት እንደዚህ ያለው ማቴሪያል ከፈለጋችሁ ኮፒ አድርጌ በሰጣችሁ ነው በጣም የሚመቸው መውሰድ ችላላችሁ። እና ዘመናዊቷ የኢየሩሳሌም የጽዮናዊነት እንቅስቃሴ ከመጀመሩና አይሁዳውያኖች እስራኤልን የያዙበትን አያያዝ ሁኔታ ብትመለከቱት ውስብስብ የሆነ ታሪክ ነው። እና ኢየሩሳሌም በቱርክ እጅ የወደቀችው ኦልሞስት ለ400 ዓመታት ያህል ነው። እና በ1517 ዓመተ ምህረት በቱርክ እጅ ነበረች ያለችው። እና በዚያን ጊዜ የኢየሩሳሌም ሱሌይማን የሚባል ሰው ቀጠር ሰርቶ እዛ ያው እንደነበረ ሁሉ ይታወቃል። ናፖሊዮን የሚባለው በጣም ናፖሊዮን ቦናፓርት የፈረንሳይ መሪ ነበር የታወቀ ሰው። ብዙ ታሪኩ በትምርት ቤት ሁሉ ልጆች ያለን የተማርነው ነው። በግብጽ በኩል በኦቶማን ግዛት ላይ ዘምቶ ኢየሩሳሌምን ለማስለቀቅ ሞክሮ አልተሳካለትም። ስለዚህ በጣም አመድሪቱ በእስላሞች ኃይል ስር ወድቃ ለረጅም ጊዜ ኖራለች። በመጀመሪያ 1860 አካባቢ የመጀመሪያው የአይሁድ መንደር ከኢየሩሳሌም ቅጥር ውጪ ከተማዎች እንዲህ መንደር እየሰሩ አይሁዶች እዛ ይኖሩ ነበር። እና እነዚህን ሁኔታዎች ስንመለከት በ1882 እስከ 1903 በነበረው ጊዜ በራሽያ በምስራቅ አውሮፓ በአይሁዳውያን ላይ ስደት እየጨመረ በመምጣቱ ብዙ አይሁዳውያኖች ወደ ፍልስጤም መሰደድ ጀመሩ። እና ወገኖቼ መቼም ታሪክ እግዚአብሔር ሁሉ ጊዜ ሲሰራ አፍራሽ ነገሮችንም ሁሉ ይጠቀማል። ይሄንን ማወቅ አለብን። አንዳንድ ጊዜ እግዚአብሔር ታሪክ ሲሰራ ለሰው የሚመቹ ነገሮች አይደለም የሚያረጋው። ንጉስ ዳዊት ይሄንን በጣም በሚደንቅ ሁኔታ ይናገራል። እስራኤልን ወደ ግብጽ ምድር ለመውሰድ እግዚአብሔር በምድር ላይ ራብን ጠራ ይላል። ራብን የጠራው ማን ነው ይላል? እግዚአብሔር ነው ይላል። እና የእህልን ኃይል ሁሉ ሰበረ ይላል እግዚአብሔር። እና የአብርሃም ዘር ያዕቆብ ዘር ከምድሩ ተነቅሎ ወዴት እንደሄድ ነው? ወደ ግብጽ ምድር እንደሄድ። እግዚአብሔር ታሪክ ሲሰራ የሚገርም ነገር ነው። ስለዚህ በምንድን ነው ወደዛ የወሰዳቸው? ያዕቆብ ሆይ የኬጢያውያን የአሞራውያን የፌርያውያን ኃጢአት እስኪሞላ ድረስ ልጆችህን ይዘ ግብጽ ምድር ቆይ፣ እዛ መሬት ሰጥሃለሁ አይደለም ያለው እግዚአብሔር? እንደዛ ቢል ኖሮ እግዚአብሔር ብዙ ነገር ይበላሻል። ሰው እንደዚህ እያለ እግዚአብሔር ሲመራው ብዙ ነገር ያበላሻል። እና እግዚአብሔር ምንም አላለውም፣ የራብን ኃይል ጠራ። ችጋር ሲቆላቸው እህል ፍለጋ ወደ ግብጽ ምድር ሄደው በዛ ነው የተቀመጡት። እዛ አይገርምም? እግዚአብሔር ሲሰራ በጣም የሚደንቅ ነገር ነው። እነዚህን ነገሮች ልብ ማለት አለብን። በሕይወታችን የሚገጥሙን ነገሮች ሁሉ አንዳንዱ የሰይጣን ነው፣ በመገሰጽ በመንፈሳዊ ውጊያ ድል እናገኝበታለን። አንዳንዱ ደግሞ በምንድን ነው? እግዚአብሔርን ፈቃድ በማስተዋል የምንማርበት ነገር ሊሆን ይችላል። እና በፊታቸው ሰውን ላከ ይላል ንጉሥ ዳዊት። እና ዮሴፍ ለባርነት ተሸጠ ይላል። እና የእግዚአብሔር ቃል እስኪመጣለት ድረስ እግሮቹ በእግር ብረት ምን አረጉ? ደከሙ ይላል። እና ምንድን ነው እግዚአብሔር የነገረው የተስፋ ቃል እስኪፈጸም ድረስ ያ ጊዜ እግዚአብሔር የቀጠረው እስኪመጣ? ለምንድን ነው እግዚአብሔር ወደ ግብጽ የሚወስዳቸው? አብርሃምን ከባቢሎን አምጥቶ እዚህ ሁን አለው። ከዛ ደግሞ እንደገና እነዚህን ደግሞ ወደ በረሃ ወደዛ ይወስደ? ምንድን ነው እሱ እግዚአብሔር እንደዚህ የሚያደርገው? እግዚአብሔር በጣም በጣም የሚገርም አምላክ ነው። ታሪክ የሚሰራባቸው ሁኔታዎች ሲታዩ እስራኤል እዛ ባለበት ቦታ ተመችቶት ቢኖር ኖሮ የአሞራውያን ኃጢአት የኮንታጂየስ ኃጢአት ነው ያላቸው እና አምልኳቸው ሁሉ በርኩሰት ላይ የተመሰረተ ስለሆነ እስራኤል ይበከላል። የአሞራውያን ኃጢአት ሲሞላ፣ አሞራውያን ሲጠፉ፣ እስራኤልም ሊጠፉ ይችላሉ። እግዚአብሔር የፍትህ አምላክ ነውና እስራኤልን ሲመርጥ እግዚአብሔር ዘረኛ ሆኖ አይደለም፣ በምርጫ እየቀደሰ እንጂ። ሰዎችን ለራሱ አይደለም እንዴ? በደማቸው አይደለም፣ በምርጫ ነው። በጥሪ ለጥሪው በሰጡት ምላሽ ነው እግዚአብሔር ህዝብ የሆኑት። ለምን? ባቢሎን የነሱ ዘሮች ነበሩ። አብርሃም እንዲሁ ድቡ ብሎ ከሰማይ የወረደ ሰው አይደለም። እና አንሴስተሮቹን ጥሎ ነው ከዛ የወጣው። በጥሪ ነው፣ ለጥሪ ምላሽ ነው። እኛም እንዲሁ ተጠርተን ነው። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር በታሪክ እንደዚህ ነው የሚሰራው። እና በኢየሩሳሌም የሚሆን በአይሁድ ህዝብ የሚሰሩትን ታሪኮች በአንክሮ ብንመለከታቸው እግዚአብሔር በሰዎች ታሪክ ውስጥ የሚሰራባቸው ሁኔታዎች፣ የማያምኑ ሰዎችን ይጠቀማል። አንድ ጊዜ አንድ ትምህርት አስተማርኩ። እግዚአብሔር ማንም የማያከስረው አምላክ ነው። እንደ ውስጥ ልብ በሉ፣ የፈለገ ምቀኛ፣ ሸረኛ፣ ተንኮለኛ ቢሆን እግዚአብሔር ይጠበብበታል። እግዚአብሔርን ጉድ ያደርገዋል የሚባል ሰው የለም። ማንም ሰይጣን በሉት ከሱ በታች አለ በሙሉ እንዳለ ተሰብስቦ ማንም እግዚአብሔርን አውት ስማርት ሊያደርገው የሚችል የለም። እግዚአብሔር ጥበበኛ ነው። እግዚአብሔር የተመሰገነ ይሁን። ምቀኛ፣ ሸረኛን፣ ተንኮለኛን ሁሉ ሊጠቀም ይችላል። እግዚአብሔር ፈቃዱን ሲያደርግ ብልህ ነው። ስለዚህ እነዚህ እስራኤላውያኖች በራሻ በምስራቅ አውሮፓ በይሁዳ ስደት ሲጨመር በፎጫ ድምጽ ተራቸዋለሁ ያለው እግዚአብሔር አንዳንዱን በመከራ አንዳንዱን በመሪት አንዳንዱን በተለያየ ነገር ያደረገ ወደ ኢየሩሳሌም ይሰበስባቸው ነበር። እና ባለፈው እንደነገርኳችሁ ቴዎዶር ሄርዘል የተባለው ጽዮናዊነት መስራች 1896 አካባቢ ነው የሐሳብ የመጣለት። በስዊዘርላንድ የጀመረው የጽዮናውያን ኮንግረስ ስብሰባ ያደረገው 1897 ነው። በ1904 ለሁለተኛ ጊዜ ከራሽያና ከፖላንድ ብዙ አይሁዳውያኖች ወደ ኢየሩሳሌም በስደት እንደገቡ እናያለን። እስከ 1914 ድረስ ኢየሩሳሌም ምንም አይሁዳውያኖች ጥቂት በዚህ ጥቂት በዛ ቢመጡም በቱርክ መንግስት ስር ነበረች። ጀርመንና አበሮቿ የነበሩት እነ ቱርክ ሳይቀሩ ድል ሲነሱ የቱርክ መንግስት ኢየሩሳሌምን ለቆ ለመውጣት ዝግጅት እንዳደረገ እና በ1916 ብዙ አይሁዳውያኖችን ጨፍጭፈዋል። ለነግራቸው አልችልም። በዚህ ውስጥ አይሁዶች ያለቁትን ያው ባለፈው እንደነገርኳችሁ ጥቂት ታሪኮችን የነገርኳችሁ በነገራችን ላይ በጣም በብዙ በራሻ ይደርስባቸው የነበረ ነገር በፈረንሳይ በብዙ አገሮች የደረሰባቸውን ሁሉ ዘርዝሮ ቢነገር ረጅም ጊዜ ይወስዳል። በ1916-1917 የዓለም ጦርነት ከመጀመሪያ ዓለም ጦርነት በኋላ በፈረንሳይ በራሻ በእንግሊዝ መካከል በተደረገው ስምምነት ፈረንሳይ ሊባኖስና ሶሪያን ስትቆጣጠር እንግሊዝ ፍልስጤምን መቆጣጠር እንደጀመረች ከዚያ በኋላ ለተከታዮቹ 30 ዓመታት ያህል እንግሊዝ ኢየሩሳሌም ስትቆጣጠር ነበር። ስንት ነገስታት ተፈራርቀውበታል። ባቢሎን፣ ግሪክ፣ ሮም ተመልከቱ። ከዛ በኋላ ኦቶማን ቱርክ ምን ልበላችሁ እና አሶር የአገር አይነት የጠላት አይነት ያልተፈራረቀባት የለም። ከዚህ በኋላ ደግሞ ከእንግሊዝ በኋላ ማን ነው የመጣው ቢባል ስቲል ትርምስምስ ያለ ነው አሁንም ያለው። ኢየሩሳሌም በማን ስር ትሆን የማን ከተማ ትሆን የሚለው ገና ያልተወሰነ ጉዳይ ነው። እስራኤላውያኖች ዋና ከተማችን ነች ይላሉ። አሜሪካን እንኳን እኔ ቦስተን በነበርኩ ጊዜ በአንድ ሬዲዮ ስቴሽን እንዳጋጣሚ እንዴት እንደሰማሁት አላቅም፣ አሜሪካን ሎኪ በሆነ ደረጃ ላይ የእስራኤል ዋና ከተማ ነች አለች የሚል ነገር ሰማሁ። በጣም ነው አይወስ ሰርፕራይዝድ። እና እንትናቸውን ኤምባሲዎቻቸውን እዛ ያደረጉ ሰዎች የሉም። በነገራችን ላይ ኢትስ ቬሪ ቬሪ ኮንትሮቨርሻል የሆነ ነገር ነው። በ1917 በዚያ ዘመን ይኖር የነበረ አርተር ጄምስ ባልፎርድ የተባለው እንግሊዛዊ ባለስልጣን አይሁዳውያን በፍልስጤም ሀገሬ ብለው በሚኖሩበት ሁኔታ እንዲኖሩ የሚፈቀድ አዋጅ እንዳወጣ ባለፈው ነግሬያችኋለሁ። በ1916-19 ለሶስተኛ ጊዜ ብዙ አይሁዳውያን በተለይም ከሩሲያ ወደ ፍልስጤም እንደገቡ እናያለን። በ1920 ሃጋና የተባለው የአይሁዳውያን የመከላከያ ድርጅት ተቋቋመ። አረቦችም በኢየሩሳሌም በሚኖሩ አይሁዳውያን ላይ ተነሱ። ይሄ በጣም አስደናቂ ታሪክ ነው በነገራችን ላይ። እና ብዙ በሰላም ሊኖሩ እንዳይችሉ የተበጠበጡበትን ሁኔታ ልነግራችሁ አልችልም። የሃይማኖት ጉዳይ ያለው የሰይጣን እጅ ያለው በጣም የሚያስደንቅ ነገር ነው። ሀጂ አሚን አልሁሴኒ በኢየሩሳሌም ዋና ሙፍቲ ሆኖ ተሾመ። እንዴት ያለ ተንኮለኛ ሰው ነው ይሄ ሰው! በጣም ብዙ ጥፋቶች የሰራ ሰው ነው ብትመለከቱት። እና በ1922 ጠቅላይ ሚኒስትር ቸርችል በዮርዳኖስ ምስራቅ 78% የሆነውን ክልል በእንግሊዝ ቁጥጥር ስር አደረገ። 1925 ቭላዲሚር፣ ብዙ ታሪኮች አሉት። እነዚህን ነገሮች ራሳችሁ ከፈለጋችሁ ኮፒ አድርጌ ሰጣችኋለሁ። እንደውም አፕዴት አድርጌ አሁን ሌትሊ ያሉትንም ታሪኮችንም ጨርሼ ልሰጣችሁ እችላለሁ። እነዚህን ነገሮች ስንመለከት ባጭሩ በዚህ በዘካርያስ መጽሐፍ ላይ እንዳየነው ኢየሩሳሌም ከባድ ድንጋይ ሆና ዛሬ በአሕዛብ ሁሉ ላይ ተቀምጣለች። ማን ነው የሚወስነው? አይሁዳውያኖች ቤተ መቅደሳቸውን በዚያ መስራት ይፈልጋሉ እና ስቲል ዋስትና አላገኙም። በዚያ ቦታ ቤተ መቅደሳቸው እንዳይሰሩ የእስላሞች ቤተመንትን አለ፣ መስጊድ አለ በዚያ ቦታ። እና በሁል ጊዜ በቴሌቪዥን እንደምታዩት በሰለሞን ጊዜ የተሰራው ቤተ መቅደስ በ70 ዓመተ ምህረት የፈረሰው ከሰለሞን ከነዝራ በኋላ በሄሮድስ ሲሰራም የነበረ ቤተ መቅደስ ነው። ያ ቤተ መቅደስ ፍርስራሽ ላይ ነው ዛሬ አይሁዶች ሲጸልዩ የምትመለከቱት። እዛ ጸሎታቸውን እዛ ውስጥ እየከተቱ አንድ ጊዜ አንድ እግዚአብሔር ሰው በጻፈው መጽሐፍ ላይ ስመለከት ጸሎታቸውን ከውጭ ሀገር ሁሉ እየላኩ በዚህ በፈረሰው ግድግዳ ውስጥ ግንብ ውስጥ እየሸነቆሩ ይከታሉ። አንድ ቀን እዛ ቦታ ስጎበኛለ እንደዚህ ነፋስ መጣና አለ ጸሎቱን ሁሉ ይዞ ሲሄድ ሳኩኛለ ጸሎታቸው ሁሉ ይታልኩኛለ እግዚአብሔር መንፈስ እነዚህ ጸሎቶች ሁሉ ይመለሳሉ አለኛለ እና እንዴት እግዚአብሔር በተክሳጽ እንደተናገረው ሃምብል እንደሆነ ነግራቸዋል ጀ እነዚህ ጸሎቶችን ሁሉ እመልሳቸዋለሁ አለኛለ እግዚአብሔር ይመስገን ወረቀት አለ አይደለም እግዚአብሔር ዛ ግርግዳ ውስጥ አይደለም ያለው ወሰዱብኝ ሳላነበው ሚል አምላክ አይደለም ሰዎቹ ገና በልባቸው ሲያስቀምጡት ገና ሲያስቡት እግዚአብሔር ሰምቷል ክብር ለእግዚአብሔር ይሁን ስለዚህ ኢየሩሳሌምን ስናነሳ በአሕዛብ እንደምትከበብ በመጨረሻው ዘመን ላይ እናያለን የአርማጌዶን ጦርነትን መነሻው ምክንያት ኢየሩሳሌምና የአይሁድ ህዝብ ይከበባሉ ይሄ ኦርኬስትሬትድ የሆነ የምናየው አሁን ያለው ዘመን ብዙ የፓወር ቼንጅ አገሮች ከአገሮች ማን ከማን እንደሚወዳጅ ማን ከማን ጋራ አሶሲየት እንደሚያደርግ ተመልካቾች ነንኛ ግን እግዚአብሔር ያውቃል እና በዚህ በሚንተከተክ በሚድል ኢስት ጉዳይ ውስጥ አንድ ነገር ቅርጽ ያዘ የሚወጣ ነገር አለ ተመልከቱት አሁን ሶሪያ ውስጥ እንደዚህ ይሆናል ብሎ ማን አሰበ አይደለም እና ምን ሊሆን እንደሚችል እነዚህ የሚቀጥሉት በፊታችን ባሉት ዘመናትና ጊዜያቶች ውስጥ የሚሆነው ለውጥ እየተጣደፈ የሚሄድ አይነት ነገር ነው የምንመለከተው አይሲስ የሚባለው ኃይል ከየት መጣ ማን አሰበው እና በነገራችን ላይ እነዚህ የሚድል ኢስት አገሮች በየጊዜው ነው ማፓቸው የሚቀያየረው አሁን ኢራቅ የሚባለው ራሱ በቃ እንደ ቱርክ ከላይ ልውሰድ ብቻ ይሉን ይላል ከዛ ወደዚህ ይላል የትኛው ተቆራርጦ ምን ሊሆን እንደሚችል ራሱ አናውቅም ስለዚህ በዛ አካባቢ የሚከናወነው ነገር በዜና የምትሰሙት ሁሉ የትንቢት ምን ፍጻሜን የሚያሳይ ሂደት እየተካሄደ እንዳለ ልብ ማለት አለብን አርማጌዶን ጦርነት ይሆናል ነቢያቶች የተናገሩት ቃል ይፈጸማል አርማጌዶን ጦርነት ኢየሱስ ዳግመኛ ምጽአቱ ምክንያት የሚሆን ጦርነት ነው በዘካርያስ ላይ የተነገረው ነገር ምዕራፍ 12 13 14 ይሄንን ያሳያል እና ምዕራፍ 14 ቁጥር 4 በዚያም ቀን እግሮቹ በኢየሩሳሌም ትይዩ በመስራቅ በኩል ባለው በደብረ ዘይት ተራራ ላይ ይቆማሉ ይላል ኢየሱስ ያን ጊዜ ይገለጣል እግዚአብሔር ስም የተባረከ ይሁን ዳግመኛ ምጽአት ማለት ያ ነው የጌታ ዳግመኛ ምጽአት ይቆማሉ ደብረ ዘይት በመካከል ወደ ምስራቅ ወደ ምዕራብ ይሰነጠቃል ይላል እግዚአብሔር የተመሰገነ ይሁን ስለዚህ ጌታ ኢየሱስ ክርስቶስ በዚያን ሰዓት ሲመጣ ከአፉ በሚወጣ ስለታም ሰይፍ እነዚህን በኢየሩሳሌምና በአይሁድ ህዝብ ላይ ተሰበሰቡትን ሁሉ ሊያጠፋቸው ነው የሚገለጠው እግዚአብሔር ስም የተባረከ ይሁን ከሱ ከሚመጣው ቁጣና መቅሰፍት የተነሳ ሚያዘው ይያዛል ሚገደለው ይገደላል ከዛ የተረፈው ወደ ሺህ ዓመት የክርስቶስ መንግስት ይገባል ናበራይ ምራፍ 13 ላይ እንግዲህ سنመለከት ሐሰተኛው ክርስቶስ ምራፍ 12 ላይ ያየነው ዘንዶ የሚባለው ዲያብሎስ እንዴት በታላቅ ቁጣ ወደ ምድር እንደሚወርድ እና ሴቲቱን ሊያሳድድ እንዴት እንዳለ ብዙ እግዚአብሔር ሰዎች ይህን የራይን መጽሐፍ ከፍጻሜ ዘመን አኳያ ሲተረጉሙት ይሄ መጨረሻው 3 ዓመት ተኩል ላይ እንደሚሆን እና ልክ ምዕራፍ 12 መጨረሻው ላይ ብትመለከቱ ሐሰተኛው ክርስቶስ የሚነሳው ምዕራፍ 13 ላይ ነው የምንመለከተው ማለት የሚነሳው ሳይሆን ማንነቱ በደንበኛ ዲስክራይብድ ሆነው ምክንያቱም ሐሰተኛው ክርስቶስ በራይ መጽሐፍ እንደነገርኳችሁ ነጩ ፈረስ በምዕራፍ 6 ላይ ያለው ሐሰተኛውን ክርስቶስን ነው የሚያሳየው እሱን ወደ በኋላ ላይ እገልጥላችኋለሁ ስለዚህ ምዕራፍ 13 ራይ ላይ سنመለከት የምናየው ምንድነው የሚለውን ከማየታችን በፊት የራይ መጽሐፍ ጻፊ በምዕራፍ እየከፈለ አይደለም የጻፈው ምዕራፍ ክፍፍሉ በኋላ ነው የመጣው ምዕራፍ 12 ቁጥር 17 ላይ የምታዩት ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስን ምስክር ያላቸውን ከዘሯም የቀሩትን ሊዋጋ ሄደ በባህር ማሽዋ ላይ ምን አረገ ቆመ ይላልና ሰይጣን ልክ በዚህ ሁኔታ ላይ ሲቆም ምንድነው ይላሉ አንዳንድ እግዚአብሔር ሰዎች በምዕራፍ 13 ላይ የሚታየውን ከባህር የሚወጣውን ሐሰተኛውን ክርስቶስ ምን ያረገ ነው የሱን መነሳት እየተጠበቀ እንዳለ ነው የሚያዩት እና አንድም አውሬ ከባህር ሲወጣ አየው ይላል። ስለዚህ ተጣለ የተባለው በሚካኤልና በመላእክቱ የወደቀው ዲያብሎስ ሴቲቱን ያሳድድ ተለያዩ ነገሮችን በመጠቀም ሞከረ። ነገር ግን እግዚአብሔር ሴቲቱን ጋረዳት። ሴቲቱ ማርያም አይደለችም። የአይሁድን ህዝብ ነው የምታሳየው። የእስራኤልን ህዝብ ነው የምታሳየው። ይሄ የትንቢት መጽሐፍ ነው። ማርያም ወደፊት መከራ አትቀበልም፣ የለችም። በታሪክም ማርያም በእንደዚህ ያለ አይነት ሁኔታ ታሪክ ስደት የተቀበለችበትን ሁኔታ እንኳን ቢታይ ጌታ በተወለደበት ጊዜ በቤተልሔም ጌታ ኢየሱስን ለማጥፋት ሄሮድስ ባሰበበት ጊዜ ዮሴፍ ማርያምንና ሕፃኑን ይዞ ወዴት ነው ሄደው? ወደ ግብጽ ነው ሄደው። አያችሁት? ነገር ግን በዚህ ቦታ ላይ ግን የምንመለከተው ግን የተለየ ነው። የወለደችው ልጅ ይሄ ምሳሌያዊ በሆነ ሲምቦሊክ በሆነ መንገድ የአይሁድ ህዝብ የኢየሱስ ክርስቶስ መገኘት ምክንያት እንደሆኑ ነው የሚያሳየው። መጽሐፍቶች እንዲህ ይናገራሉ። በሮሜ መጽሐፍ ላይ ሐዋርያው ጳውሎስ ይህንን በሚገርም ሁኔታ ይናገራል። ምዕራፍ 9 ቁጥር 5 ላይ አባቶች ለእነርሱ ናቸው፣ ከእነርሱም ክርስቶስ በሥጋ መጣ ይላል። ስለዚህ ከአይሁድ ህዝብ ክርስቶስ መጣ ብሎ መናገር ለመጽሐፍ እንግዳ ቋንቋ አይደለም። ክርስቶስ ከእነርሱ በሥጋ መጣ ይላል። ስለዚህ በራእይ ምዕራፍ 12 ላይ የታየችው ሴት የአይሁድን ህዝብ ነው የምታሳየው ኮሌክቲቭሊ እንዳለ እና ሰይጣን በመጨረሻው ዘመን ጸረ አይሁድ እንቅስቃሴ ከጥንት ጀምሮ እንደነበረ አሁንም የአይሁድን ህዝብ ድምጥ ማጣቸውን ለማጥፋት ነው። ያን አደረገ ማለት አንደኛ ሰይጣን ቢሆንለት ቢሳካለት በመጽሐፍ ቅዱስ ስለ እስራኤል ህዝብ የተነገረ እግዚአብሔር ቃል ውስጥ ያለ ነገር በሙሉ ባዶ ገባ ማለት ነው። እና ታሪክን ሪቨርስ ለማድረግ ዲስትሮይ በማድረግ ተስፋ የሌለውን እምነት አድርጎ ክርስትና ለማቅረብ የሚመቸዋል ሰይጣን። ግን ይህን ማድረግ አይችልም። እግዚአብሔር ከሁሉ በላይ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ምዕራፍ 13 ላይ የምንመለከተው አውሬ ምንም እንኳን ለሚሰራቸው ስራዎች ክፋቱና ድርጊቱ እዚህ ላይ በዝርዝር ቢገለጥም በምዕራፍ 6 ከቁጥር 1 እስከ 2 ላይ ነው የተጠቀሰው። አንዳንዶች ምዕራፍ 6 ላይ ያለው ነጩ ፈረስ ላይ የሚጋልበውን ሲመለከቱት ክርስቶስ ነው ብለው የሚያስቡ የሚተረጉሙ አሉ። እንዲህ ይላል፣ በዚህ በጉንበሰ ከሰባቱ ማተም አንዱን በፈታ ጊዜ ከአራቱ እንስሶች አንዱ ነጎድጓድ በሚመስል ድምፅ መተኢል ሲል ሰማው። አየውም፣ እነሆም አምባ ላይ ፈረስ ወጣ፣ በእርሱም ላይ የተቀመጠው ቀስት ነበረው፣ አክሊልም ተሰጠው፣ ድልም እየነሳ ወጣ ድል ለመንሳት ይላል። ስለዚህ የፈረሱን ነጭነት የሚያሳየው ምንድን ነው የሚለው ትርጉም ብዙ ሰዎችን በተለያየ መንገድ እንዲመለከቱት የሚያደርግ ባህሪ ያለው ድል አድራጊ የጦር መሪን እንደሚያሳይ ነው የሚታየው። ጌታ ኢየሱስ ሲመለስ ቅዱሳኑ በነጭ ፈረስ ሆነው ያጅቡታል። በ19ኛው ምዕራፍ ላይ በዚሁ በራእይ ላይ ተጽፎ ይታያል። የተቀማጩ ማንነት የነጩ ፈረስ ተቀማጭ ጌታ ኢየሱስ አይደለም የሚለው ነገር ብዙዎች ይቀበሉታል። እኔም በበኩሌ ያን ነው የማየው። እንደውም የክርስቶስ ተቃዋሚ ነው እንጂ ነው የሚባለው። በመጨረሻው ዘመን የሚተባበሩትን 10 መንግስታት የሚመራ ጋላቢ ወይም የጦር መሪ የአገር መሪ እንደሚሆን ነው። ፍላጻ የሌለው ቀስት ብቻ መያዙ ቀስት ይዞ ነው የሚታየው። በፖለቲካ ኃይል ድል የሚያደርግ መሆኑን ነው። በጣም ማኑቨር የሚያደርግ ፖለቲካሊ በጣም ጊፍትድ የሆነ መሪ እንደሆነ ነው። በፖለቲካ ኃይል የሚያገኘውን ድል ማንም ሊቋቋመው አይችልም። ፖለቲካል ፓወር ማግኘት ማለት ፖለቲካል ቪክትሪ ማግኘት ማለት በጦርነት ድል ከማግኘት የተለየ ነው። በራእይ 13 ላይ አውሬውን የሚመስል ማን ነው የሚል የመደነቅ ጥያቄ የሚገኘው በብዙ ነገር ጥበበኛ እንደሆነ አውሬው ማን ይመስለዋል? በጦር ኃይሉ ስኪልፉል የሆነ ጊፍትድ በመሆኑ ካሪዝማ ያለው ነው። ሐሰተኛው ክርስቶስ ሲነሳ የዓለም ሕዝብ ሁሉ በመደነቅ ሲመለከተው የተለየ ጊፍትድ የሆነ ፐርሰናሊቲ እንደሚሆን ነው የሚታመነው። እና ከእርሱ ጋር ማን ሊዋጋ ይችላል ሲል በጦርም ኃይል በፖለቲካ ስኪል ብቻ ሳይሆን በጦርም ኃይል የተለየ ሊሆን እንደሚችል ምዕራፍ 13 ቁጥር 4 ላይ ማን ይዋጋ ይችላል? ይሄ መጀመሪያው ማህተም መፈታት ከፍጻሜ ዘመን የጊዜ አመዳደም አንጻር ሲታይ በየትኛው ታሪክ ላይ ነው የታየው? በሰባቱ ዓመት የመከራ ዘመን መጀመሪያ ላይ ነው እዚህ ምዕራፍ 6ን እናያለን። ብዙ ተርጓሚዎች እንግዲህ የሚቀበሉት አስተያየት ሲወሰድ በሰባኛው ሱባኤ መነሻ ጊዜ ይሄ ነጩ ፈረስ ሐሰተኛው ክርስቶስ ሪቪልድ እንደሚሆን ከዚህ በፊት በተደጋጋሚ እንዳልኩት ሐሰተኛው ክርስቶስ ከእስራኤል ሕዝብ ጋር ለሰባት ሱባኤ ወይም ለሰባት ዓመት ቃል ኪዳን ሲገባ በዚያን ጊዜ ምን ይሆናል? በዚያን ጊዜ የመከራው ዘመን መጀመሩ ምልክት እንደሚሆን ይታመናል። እግዚአብሔር የተመሰገነ ይሁን። ስለዚህ የሚቀጥለው ማህተም ሲፈታ በትመለከቱት ሁለተኛው ሶስተኛው ያለ የሚቀጥሉት ማህተሞች ሲፈቱ ምናየው በአለም ላይ የሚመጣ የሰላም መጥፋት የርስ በርስ እልቂት ሲታይ የነጩ ፈረሰኛ ጊዜ በሰባቱ አመት አጋማሽ ላይ በሁለተኛው ሶስተኛ አመት ተኩል ጊዜ እንደሚሆን እናያለን። ማለት ሐሰተኛው ክርስቶስ ሰላምን ከምድር ላይ ከእስራኤል ህዝብ ጋር ያለውን ቃል ኪዳኑን የሚያፈርሰው በሶስት አመት ተኩል በኋላ ከሰባቱ አመት የመጀመሪያው ሶስት አመት ተኩል ጊዜ በኋላ ስለሚሆን ብዙ እግዚአብሔር ሰዎች በዚህ በምዕራፍ 6 ቁጥር 1 ላይ ተጠቀሰው በምዕራፍ 13 ላይ በመከራው በታላቁ ዘመን አጋማሽ ላይ መጨረሻ ላይ እንደሚገለጥ ማንነቱን እንደሚያሳይ ነው የሚናገሩት። እና አንድ አውሬ ከባህር ሲወጣ አየው 10 ቀንዶች 7 ራሶች ነበሩት። እነዚህ ነገሮች አብረውት የሚተባበሩ ነገስታትን ሁሉ የሚያሳዩ እንደሆነ ነው ምንመለከተው። እና ያየው ታውሬ ነብር ይመስል ነበር ይላል። ደማፍሳሽ እንደሚሆን ነው። እግሮቹ እንደ ድብ እግሮች ሆኑ። ብርቱ እንደሆነ የሚያደቅ የሚሰብር እንደሚሆን እንዳንበሳ አፍ ነበር አፉ ይላል። እና በአጠቃላይ የሚሊተሪ ፓወሩን እና ጉልበቱን ለሌሎች ነገስታቶች ከዚህ በፊት በአውሬ መልክ የታዩ ነገስታቶች በታዩበት መልክ ነው የሚገልጠው። በታዩበት መልክ ሲገልጠው ነው የምናየው። እግዚአብሔር የተመሰገነ ይሁን። እነዚህን ሁኔታዎች ስንመለከት ስለዚህ ሐሰተኛው ክርስቶስ እንደ ጌታ ኢየሱስ ድንግል ከሆነች ሴት በሰይጣን መንፈስ እንደሚወለድ የሚያምኑ አሉ። እና ከየት ነው የሚመጣው ይባል ልክ ሐሰተኛው ክርስቶስ ዘ ሳታኒክ ትሪኒቲ የሚል ነገር አለ። አንዳንድ እግዚአብሔር ሰዎች የሚናገሩት ዘንዶ አለ እና ሐሰተኛው ክርስቶስ አለ ሐሰተኛው ነብይ አለ። እኛ እግዚአብሔር አብ ወልድ መንፈስ ቅዱስ እንደምንል ዘንዶ ሐሰተኛው ክርስቶስ እና ማን ሐሰተኛው ነብይ እነዚህ ሳታኒክ ትሪኒቲ። እና ሐሰተኛው ክርስቶስ ማን ነው የሚሆነው? በተአምር የሚወለድ ሊሆን ይችላል ብለው ሚሉ አሉ። ብዙ ስፔኩሌሽን በዚህ ጉዳይ ላይ ተነግሯል። ፊልም ሁሉ ተሰርቷል በነገራችን ላይ። እና በጣም ብዙ ሰዎች ብዙ ሴንሴሽናል ነገር ነው የሚናገሩት። እና ይህ አይነት አመለካከትም እንግዲህ የሚያንጸባርቁ በሰይጣን ኃይል ከድንግል ሴት ይወለዳል የሚሉ የጌታ ሰዎች ከአራተኛው ክፍለ ዘመን ጀምሮ ከነበሩት ክርስቲያኖች ሁሉ ጋር እንዲህ ያለ ሐሳብ ይወጣ እንደነበር ይታያል። ይህንን ሐሳብ ለመደገፍ የሚረዳ ተብሎ የሚወሰደው ጥቅስ በዘፍጥረት 3:15 ላይ በአንተና በሴቲቱ መካከል በዘርህና በዘሯ መካከል የሚለውን ይወስዱና ሰይጣን የእሱ ዘር የሆነ ምን አለ? የሚወለድ ሰው አለ ብለው ይህንን ይወስዳሉ። በዘርህ የሚለው ቃል የሚያሳየው የክርስቶስ ተቃዋሚ የሚሆነው ሐሰተኛው ክርስቶስ የሰይጣን የራሱ ልጅ እንደሚሆን ሰው ለመሆን ከሴት እንደሚወለድ እንደሚያመለክት አድርገው ይወስዳሉ። ሌሎች ደግሞ ምንም እንኳን ሐሰተኛው ክርስቶስ ከተፈጥሮ ሕግ ውጪ በሆነ መንገድ የተለየ ኃይል ያለው ሆኖ ቢወለድም ሰይጣን የሚወልደው ልጅ እንደሆነ መገመት የለብንም ይላሉ። ከጌታ ቃል ስንመለከት ሐሰተኛው ክርስቶስ ስልጣኑንና ኃይሉን ከዘንዶው እንደሚቀበል ምዕራፍ 13 ቁጥር 4 ይናገራል። አውሬውንም እየተከተለ ተደነቀ፣ ለዘንዶውም ሰገዱለት፣ ለአውሬውም ስልጣንን ሰጥቶታልና፣ ለአውሬውም አውሬው ማን ይመስለዋል? እርሱን ሊዋጋ ማን ይችላል? እያሉ ሲናገሩ ይታያል። ስለዚህ ስልጣኑን ነው የሰጠው፣ ኃይሉንና ስልጣኑን ነው የሰጠው እንጂ ልጁ አይደለም። በዚህ ቦታ ላይ ልጁ እንደሆነ አይናገርም የሚለውን ቃል ይወስዳሉ ብዙ እግዚአብሔር ሰዎች።
በሌላ አንጻር አሰተኛው ክርስቶስ በዳንኤል 11:37 ላይ የአባቶቹንም አማልክት የሴቶችንም ምኞት አይከተልም የሚል ቃል ይወስዳሉ። ይሄንን አባባል ብትሉት ዳንኤል 11 የአባቶችን አማልክት የሴቶችንም ምኞት አይከተልም የሚል ቃል ይወስዱና አንዳንዶች ምን ይላሉ? ሆሞሴክሹዋል ነው የሚሆነው የሰውዬ ይላሉ። እና ግብረ ሰዶማዊ ነው የሚሆነው ብለው የሚያምኑም አሉ። ይሄንን ቃል በመውሰድ ይሁን እንጂ ሶዶማዊነትን የሚለማመድ ሰው አይሆንም ብሎ መገመት አይቻልም። የጦር መሪ ሊሆኑ ይችላሉ በዚያን ዘመን። በተለይ በኢየሩሳሌም ሶዶምና ግብጽ ተብላ ተጠርታለች በመጽሐፍ ቅዱስ በዚሁ በራእይ ላይ። ይህን ስንመለከት ባለንበት ዘመን ደግሞ የሶዶማውያን ታሪክ ምን ሁኔታ እያያዘ እንዳለ እናያለን። እነዚህ ሁኔታዎችን ስንመለከት እነዚህ አባባሎችን በጊዜ ውስጥ እየታየ የሚሄድ የሚያሳስብ ነገር ሊሆን እንደሚችል እንመለከታለን። ሐሰተኛውን ክርስቶስ በዚህ መጽሐፍ ውስጥ ሰባት ራሶች እንዳሉት ምዕራፍ 12 ላይ አውሬው በዘንዶ ላይ እናያለን። በራእይ 13 ላይም ደግሞ እንደዚሁ ሰባት ራሶች እንዳሉት እናያለን በሐሰተኛው ክርስቶስ ላይ። በራእይ 17ም ላይ እንደዚሁ ተመሳሳይ ነገሮች ኮምፓራቲቭ ስተዲ ብትመለከቱ የቀንዶች ተመሳሳይነት እናያለን፣ የዘውዶች ተመሳሳይነት እናያለን። ዘውዶቹ ምዕራፍ 12 ላይ 7 ሲሆኑ ራእይ 13 ላይ ግን 10 እንደሆኑ ነው የሚታየው። እና ዘንዶው ቀይ ነው፣ አውሬውም ደግሞ ቀይ እንደሆነ እንደዚሁ ተጠቅሶ ይታያል። አውሬ የሚለው ቃል እንዴት እግዚአብሔር በትክክል ስሙን ጠርቶ ከሌ ነው ለምን አይለውም? ለምንድን ነው አውሬ የሚለው ቢባል ሐሰተኛው ክርስቶስ በአውሬነት ለምን ተገለጠ ለሚለው የተለያዩ ማብራሪያዎች ይሰጣል። መንግስታትና ግዛታቸው መጽሐፍ ቅዱስ በአውሬዎች መልክ አድርጎ መግለጹ የተለያዩ ምክንያቶች አሉ። አንደኛ አውሬነታቸው በአንድ በኩል ለእግዚአብሔር ተጠሪ የመሆን ምንም ኃላፊነት ሳይሰማቸው እንደሚጠፉ እንስሶች በመምሰል በራሳቸው ፈቃድ ብቻ መመራታቸውን የሚያሳይ እንደሆነ ለእግዚአብሔር የማይገዙ መሆናቸውን ያሳያል ይላሉ አንዳንድ የእግዚአብሔር ሰዎች። ሁለተኛ በሌላ በኩል አውሬ የሚለው ቃል ራሱ በዚሁ በራእይ ላይ የሚያመለክተው የዱር አውሬን በመሆኑ አጋንንታዊና ጨካኔ የተሞላበት ስራ የሚፈጽሙ መሆናቸውን እንደሚያሳይ የራዩ አውሬ በመልኩና በተሰጠው አገላለጽ እንግዲህ ስንመለከት አለ አይደለም ከርሱ ከቀደሙት ነገስታት ሁሉ ይታይ የነበረው ድብ የነበሩ አሉ፣ አንበሳም ይመስሉ አሉ፣ ነብርም ይመስሉ አሉ። ሁሉም መልክ እሱ ላይ አለ። ስለዚህ ከዚህ በፊት የቀደሙት ጸረ እግዚአብሔር፣ ጸረ ክርስቶስ፣ ጸረ አይሁድ የነበሩት ነገስታት ሁሉ ያላቸውን ክፋት በላዩ ላይ የያዘ እንደሆነ ነው የሚታየው። ልብ በሉ፣ ዘንዶ ኃይሉንም ስልጣኑንም ሙሉ በሙሉ የሚሰጠው የመጨረሻው የክፋት ልጅ ቢሆን ሐሰተኛው ክርስቶስ ነው። እግዚአብሔር ይህንን ዘመን መቼም ከዚህ ዘመን ያድነን ልነግራችሁ አልችልም። በጣም ከባድ ዘመን ነው። ብዙ የቀረ ህሊና ያላቸው የሰው ልጆች እንኳን ስንት ያጠፉት ጥፋት፣ ስንት የሚያስጨንቅ ነገር ነው። ሐሰተኛው ክርስቶስ የሚነሳበትን ዘመን እግዚአብሔር በእውነት ብዙዎቻችን እንደምንመለከተው ቤተ ክርስቲያን ከመከራ በፊት የምትነጠቅ ከሆነ በዚያ ዘመን ለሚያልፉ በእውነት እግዚአብሔር ጸጋና ኃይል ይስጥ። ከባድ ከባድ ጊዜ እንደሆነ ነው የምናየው። ሰፊ ትምህርት ነው። እዚህ ላይ ባቆመው ጥሩ ይሆናል፣ በጣም እየረዘመ የሚሄድ ስለሚሆን። እግዚአብሔር የተመሰገነ ይሁን። ኢየሩሳሌምን የአይሁድን ህዝብ ሊታደግ ቃል ኪዳን የገባው እግዚአብሔር፣ በነቢያቶቹ ተስፋ የሰጠው እግዚአብሔር፣ እኔና እናንተንም ደግሞ ለቁጣ ያልመረጠን እግዚአብሔር ታማኝ አምላክ በዙፋኑ ላይ ነው። ሰዎች ዛሬ በምድር ላይ የሚሰሩት ክፋትም ሆነ ተንኮል፣ የትኛውም የጥፋት ኃይል በፈለገ አይነት የቱንም ያህል የተደራጀ ቢሆን ከዚህ ሁሉ የሚያድን ኃይል ያለው አምላክ ነው የምናመልከው። ኢየሱስ የጌቶች ምንድን ነው? የነገስታት ምንድን ነው? ንጉስ ነው። ክብር ለእግዚአብሔር ይሁን። ነቢያቶች እነዚህን ሁሉ እውነቶች መናገራቸው፣ እነዚህን ሁሉ ነገሮች ለእኛ አስቀድሞ መናገራቸው ሊመጣ ካለው ሁሉ ለማምለጥ የሚያስችለንን ጸሎትና ልመና ልናደርግ መንፈሳችን እንዲዘጋጅ ነው። እንደ ዜና ልንሰማው አይደለም። ሊመጣ ካለው ሁሉ የሚያዘጋጀንን ጸጋ እግዚአብሔርን እንድንፈልግበት ነው። ጌታችን ሁልጊዜ ስለ መጨረሻው ዘመን ከተናገረ በኋላ የተናገረውን መመሪያ መርሳት የለብንም። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ
በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ምን አርጉ? ሁሉ ጊዜ ትጉ። እግዚአብሔር ይሄን እንድናደርግ ይርዳን። እንጸልይ። አምላካችን ሁሉ እግዚአብሔር እጅግ አድርገን እናመሰግናለን። በነቢያትህ የተናገርካቸው ቃላቶች አንዱም አይወድቅም ጌታ ሆይ። ሁሉም ይፈጸማል። እንዳልክ እንደተናገርክ ይሆናል ጌታ ሆይ። ይሄንን ስናስብ ይሄንን سنመለከት ለመምጣት ጊዜ የተዘጋጀ ልብ እንድትሰጠን እንጸልያለን። ዘመኑን እየዋጀን በጸሎት በፊትህ ጸጋና ኃይል እየተቀበልን በምህረት እየተደገፍን ጌታ ሆይ የተጠራንበትን ጥሪ ችላ ሳንል ጌታ ሆይ አምላካችን ሆይ ከቤትህ እንዳንተጣጣ ካንተ ጋራ ጌታ ሆይ በቤትህ እየተመላለስን እንዳንተጣጣ ካምላካችን ጋራ ከሐሳብህ ጋራ እንዳንተጣጣ ከፈቃድህ ጋራ እንዳንተጣጣ እንድትረዳን እንጸልያለን። ሉል እግዚአብሔር በጌታ በኢየሱስ ክርስቶስ ስም እንለምናሃለን። አቤቱ የምንጸልይበትን ጸጋ ስጠን። ለኢየሩሳሌም ለእስራኤል ሕዝብ ላልዳኑ ለሰው ልጆች ሁሉ ጌታ ሆይ ዘመኑን የሚዋጅ ጌታ ሆይ ጸጋ ስጠን። የምንጸልይበት ጸጋ ስጠን። ከራሳችን አልፈን በሸክም ተሞልተን ያምላካችንን ፊት ጌታ ሆይ የምንፈልግበትን የጸሎትን ጸጋ ጉልበታችንን የሚያድስ እጆቻችንን ጌታ ሆይ ወዳንተ እንድናነሳ የሚቀሰቅስ ጸጋ ስጠን። አቤቱ አምላካችን ሆይ በዚህ ቦታ ስለነበረን ጊዜ ሁሉ ክብር ላንተ ይሁን። ስም ለዘላለም እስከ ዘላለም ብሩክ ይሁን። ከፍ ከፍ በል በጌታ በኢየሱስ ክርስቶስ ስም አሜን። ተነስተን እርስ በርሳችን እንበራረካለን። አምላኪ እንደ ባለ ጸግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁ ይሙላባችሁ 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 ይሙላባችሁ። አምላኪ እንደ ባለ ጸግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁ ይሙላባችሁ 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 ይሙላባችሁ። እግዚአብሔር ይባርካችሁ። በጌታ ጸጋ ህብረት ልናደርግ ወደ ሰከንድ ፍሎር እንሄዳለን።